naga jenne naga ansoro ala khayti.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ መስከረም 30 2013 ዓ.ም ዝግጅታችን ጀምራል። ዋሽንግተን ዲሲ፣ ለንደን እንግሊዝ፣ ፍራንክፈርት ጀርመን ውስጥ ኢትዮጵያውያንና ትውልድ ኢትዮጵያ ሰልፎችና ስብሰባዎችን አድርገዋል።
ኢትዮጵያ ታላቅ አገር ነች፣ እንድታሳንሷት አንፈቅድም።
የኢትዮጵያ ሕዝብ በቂ መከራና በቂ ችግር አይቷል እና ይሄ ነገር በተቻለ መጠን በሰላማዊ መንገድ ተፈቶ አገር ወደ ሰላማዊ የዲሞክራሲያዊ ሽግግር የምትገባበትን መንገድ ማመቻቸት ሁሉም ማንም ኃላፊነት የሚሰማው ኢትዮጵያዊ ሁሉ ማድረግ ያለበት ነገር ነው።
በተለያዩ ጊዜዎች ኢትዮጵያ ውስጥ እየተካሄደ ያለውን ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ክርስቲያኖች ላይ እንደዚሁም በአማራው ላይ፣ በጉራጌዎች፣ በትግሬዎች፣ በሌሎቹም ላይ በዚህ ሃይማኖት ተከታዮች ላይ በሆኑት ይካሄድ የነበረውን ጄኖሳይድ ለማውገዝ በተደጋጋሚ ለዓለሙ ህብረተሰብ ለማሳወቅ እንደወጣን ሁሉ እነኚህም ነገሮች ያለማቋረጥ ከቅርብ ጊዜ ድረስ እየተደጋገሙ ስለሆነ ይህንንም ነገር በድጋሚ ዓለም እንዲመዘገበውና ለማስቆም ለፓብሊሲቲ ነው ይህንን ሰልፍ ዛሬ ያዘጋጀ ነው።
ዘገባዎችን ይዘናል፣ አስተባባሪዎችን አነጋግረናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። በትግራይ ክልል ደቡባዊ ዞንና በአብዛኛው የአማራ ክልል ምስራቃዊ ዞን የሚገኙ አርሶ አደሮችን የአንበጣ መንጋ እያስጨነቃቸው ነው። በከፍተኛ ደረጃ የወረራቸው የአንበጣ መንጋ የደረሰ ሰብላቸውን እያጠፋው መሆኑን አርሶ አደሮቹ ገልጸዋል። በትግራይ ክልል ደቡባዊ ዞን ራያ ጨርጨር፣ ራያ አዘቦና ራያ አላማጣ በተባሉ ሶስቱ ዞኖች ውስጥ የተከሰተውን የአንበጣ መንጋ ለማባረር በተለያየ መልኩ የተሰባሰቡ ሰዎች ዛሬ ጭምር ጥረት ቢያደርጉም የመንጋው ብዛት ከመጠን በላይ በመሆኑ መቋቋም እንዳቃታቸው የአሜሪካ ድምጽ ያነጋገራቸው አርሶ አደሮች ገልጸዋል። በአማራ ክልል በሰሜን ወሎ፣ ደቡብ ወሎና ኦሮሞ ብሔረሰብ ዞን ውስጥ ከ100 በላይ ቀበሌዎች በሚገኙ የአርሶ አደር ማሳዎች ላይ የአንበጣ መንጋው ከፍተኛ ጉዳት ማድረሱም ታውቋል። የደረሰ የማሽላ ሰብላቸው ሙሉ በሙሉ በመንጋው እንደወደመባቸው የሚናገሩት አርሶ አደሮቹ ለመከላከል ያደረጉት ጥረት ባለመሳካቱ በተስፋ መቁረጥ ውስጥ እንዳሉ ተናግረዋል። በትግራይና በአማራ ክልል በተጠቀሱት ቦታዎች የተከሰተው የአንበጣ መንጋው በድምጽ ይሄዳል በመባሉም በፊሽካ የውሃ መያዣ ፕላስቲኮች ውስጥ ድንጋይ በመጨመር በመወዝወዝ ድምጽ በማውጣት በመኪና ጥሩምባና በሌሎችም ባህላዊ መንገዶች በመሞከር ላይ ቢሆኑም በተሳካ ሁኔታ መንጋውን ለማባረር የተቀናጀ ድጋፍ እንደሚያስፈልጋቸው ገልጸዋል። ሁለት የዩናይትድ ስቴትስ የተወካዮች ምክር ቤት አባላት በኢትዮጵያ የሚደረገውን የዲሞክራሲያዊ ማሻሻያዎች የሚደግፍና ከኢትዮጵያ ላይ የተቋረጠው የውጭ ድጋፍ የሚያሳስባቸው መሆኑን የሚገልጽ የውሳኔ ረቂቅ አቀረቡ። በምክር ቤቱ የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያ እንደራሴ ካረምባስና የኮሚቴው ቀዳሚ አባል የኒውጀርሲው ሪፐብሊካን እንደራሴ ክሪስ ስሚስ ባቀረቡት በዚህ የውሳኔ ረቂቅ ላይ ከኢትዮጵያ ላይ የውጭ ድጋፍ መቋረጡ እንዳሳሰባቸው ጠቁመዋል። አድራጎቱ በኢትዮጵያ ማህበረሰብ ላይ ጎጂ ጫና እንደሚያሳድርም አመላክተዋል። የዩናይትድ ስቴትስ የተወካዮች ምክር ቤት ከኢትዮጵያ ጎን እንደሚቆምና ለዲሞክራሲያዊ ማሻሻያዎች የሚያደርጓቸውን ሰላማዊ ጥረቶች እንደሚደግፉ በድጋሚ እናረጋግጣለን ይላል የእንደራሴ ባስና እንደራሴ ስሚዝ ረቂቅ ውሳኔ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በዋይት ሃውስ ሳውዝ ሎን በሚባለው መስክ ላይ በብዙ መቶዎች የተቆጠሩ እንግዶችን እንደሚያስተናግዱና ንግግርም እንደሚያደርጉ ያስተዳደሩ ከፍተኛ ባለስልጣን ለቪኦኤ አረጋግጠዋል። ፕሬዝዳንቱ ከአንድ ሳምንት በፊት በኮሮና ቫይረስ መያዛቸውን ይፋ አድርገው ሆስፒታል ተኝተው ከበድ ያለ ሕክምና ከተደረገላቸው ወዲህ ይህ የመጀመሪያ ጊዜያቸው ይሆናል። ኤቢሲ ኒውስ አስቀድሞ እንደዘገበው ፕሬዝዳንቱ ንግግር የሚያደርጉት ዋይት ሃውስ ሰገነት ላይ ሆነው ነው። በንግግራቸው ስለ ሰላማዊ ተቃውሞ ሰልፈኞች የሚያስተላልፉት የሕግና ስርዓት ጉዳይ ላይ ያተኮረ መልእክት ይኖራል። ፕሬዚዳንቱ ዋልተር ሪድ ሆስፒታል ለአራት ቀናት ተኝተው ከታከሙ በኋላ ሰኞ ዕለት መውጣታቸው ሲታወስ፣ ከዚያ ወዲህ ሐኪሞቻቸው ጥሩ ይዘት ላይ እንዳሉ ሲናገሩ ቆይተዋል። ሐኪማቸው ዶክተር ሾን ኮሊን ሐሙስ ማታ በሰጡት ቃል የተደረገላቸው ምርመራ በጥሩ ይዞታ ላይ እንዳሉ ያሳያል፣ ህመማቸው እየተባባሰ እንደመጣ አንድም ምልክት አላገኘንም ብለዋል። ዶክተር ኮሊን በመቀጠል ፕሬዝዳንቱ በቫይረሱ መያዛቸው ከታወቀበት ወዲህ ቅዳሜ 10ኛ ቀናቸው እንደሆነና የተደረገላቸውን የተራቀቀ ምርመራ መሰረት በማድረግ ከቅዳሜ ጀምሮ ወደ ስራቸው መመለስ እንደሚችሉ ሙሉ በሙሉ እጠብቃለሁ ብለዋል። ያም ሆኖ የህዝብ የጤና ባለሙያዎች ቸኩለው ህዝባዊ ዝግጅት ላይ መገኘታቸው ተገቢ አይደለም የሚል ጥያቄ አንስተዋል። በዓለም ዙሪያ በአንድ ቀን 350 ሺህ አዲስ የኮሮና ቫይረስ ተያዦች በምርመራ መገኘታቸውን የዓለም የጤና ድርጅት አስታወቀ። በቀን ይህን ያህል ቁጥር ሲገኝ ይህ የመጀመሪያ ጊዜ ነው። የዓለም የጤና ድርጅቱ የአጣዳፊ ጉዳዮች ዲሬክተር ዶክተር ማይክል ራያን ትላንት ጄኔቫ ውስጥ በሰጡት ቃል በዓለም ዙሪያ ቁጥሩ እየገዘፈ ነው፣ ነገር ግን እንዲደረግ ብለን የምናመጣው አዲስ ምላሽ የለም። መንግስታት ለወረርሽኙ ተጋላጭ የሆኑትን ህዝቦቻቸውን ከቫይረሱ መከላከል አለባቸው፣ የሚያስፈልገው ያ ነው ብለው አስምረውበታል። በአንድ ቀን ከተገኘው አሃዝ ሲሶ ማለትም 109,000 የተገኙት አውሮፓ ውስጥ መሆኑም ተገልጿል። በአሁኑ ጊዜ በመላው ዓለም ያሉት የኮሮና ቫይረስ ተያዦች ቁጥር 66.8 ሚሊዮን መግባቱን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አስታውቋል። ህንድ ዛሬ ከ73,000 በላይ አዲስ የቫይረሱ ተያዦች መገኘታቸውን አስታውቃለች። የለንደን ከንቲባ ሳዲክ ካን የኮሮና ቫይረስ ስርጭት ማሻቀቡን ተከትሎ አንድ የእንቅስቃሴ ገደብ ማወጃችን የማይቀር ነው፣ ዝርዝሩን በሚቀጥለው ሳምንት እናሳውቃለን ብለዋል። በስፔን የክፍለ ግዛት ፍርድ ቤት እንቅስቃሴ ክልከላዎችን ማገዱን ተከትሎ የሀገሪቱ መንግስት በማድሪድና ዙሪያዋ ለሚኖረው ብዙ ሚሊዮን ህዝብ የእንቅስቃሴ ክልከላዎችን መልሶ ለማጽናት እንዲችል አስቸኳይ ጊዜ አውጇል። ጣሊያንም በአንድ ቀን 5,000 አዲስ የቫይረሱ ተያዦችን መዝግባለች። 28 ሰዎች በበሽታው ምክንያት ህይወታቸው አልፏል። በፈረንሳይም ወረርሽኙ ከጀመረበት ጊዜ ወዲህ ከፍተኛ የሆነውን በአንድ ቀን ከ20,000 በላይ ተያዦች መመዝገቧን ይፋ አድርጋለች። የጀርመን ቻንስለር አንገላ መርከልም በስርጭቱ መበርታት የተነሳ አዲስ የእንቅስቃሴ ክልከላ እርምጃዎችን ይፋ አድርገዋል። ይህ በእንዲህ እንዳለ ቻይና የዓለም የጤና ድርጅት ለታዳጊ ሀገሮች የኮቪድ-19 ክትባት ለማዳረስ የወጠነውን ዓለም አቀፍ ህብረት እንደምትቀላቀል ትላንት አስታውቃለች። እስከ አውሮፓው
አመሰግናለሁ ሲሆን ለሌላው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መስከረም 30 2012 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም አሁን ወደ መጀመሪያው ዘገባ እንለፍ። የኢትዮጵያውያንና የትውልደ ኢትዮጵያ ሰልፍ ዛሬ ዋሽንግተን ዲሲ ላይ ተካሂዷል። ደረጀ ደስታ ተከታትሎታል።
ኢትዮጵያ ታላቅ ሀገር ነች፣ እንድታሳንሷት አንፈቅድም አንፈቅድም። የሁከትና የነውጥ ሴራ አጠንጣኞችን እንቃወማለን። ኢትዮጵያ
መስከረም 30 ዓለም አቀፍ የኢትዮጵያ ድምጽ ነው በዲሲ የተዘጋጀው ሰልፍ አስተባባሪ ከሆኑት አንዱ አቶ ጣሰው መላከ ህይወት የሰልፉን ዓላማ እንደሚከተለው ያስረዳሉ።
እንግዲህ በዋናነት የዛሬው ሰልፍ የተዘጋጀበት ባለፉት ጊዜያት ከመስከረም 30 በኋላ ኢትዮጵያ ውስጥ መንግስት አይኖርም የሚል የጽንፈኞች መልእክት በሰፊው ተላልፎ ነበርና ይሄ በኢትዮጵያ ከመስከረም 30 በኋላ የኢትዮጵያ መንግስት አይኖርም ማለት አምባገነንነት የሚሰፍንበት አገሪቷ የምትበጠበጥበት ሁኔታ የሚያመጣ ስለሆነ ያንን በመቃወም ኢትዮጵያ በፊትም ነበረች፣ አሁንም አለች፣ ወደፊትም ትኖራለች የሚል መልእክት ለማስተላለፍና ያንን ከመስከረም 30 በኋላ ህገ መንግስት የለም የሚለውን በመቃወም እሱን መልእክት ለማስተላለፍ ነው በዋናነት። ከዛ በተጨማሪ ሰሞኑን በመተከል በተለያዩ አካባቢዎች የተፈጠሩትን ጭፍጨፋዎች ለማውገዝ ወንጀለኞች ለህግ እንዲቀርቡ መንግስትም ህግ ለማስከበር እየወሰደ ያለውን እርምጃ አጠናክሮ እንዲቀጥል ለመጠየቅ በተለያዩ የሀገሪቷ ቦታዎች ላይ የህግ መጠበቅ የህዝቦች በሰላም ወጥቶ በሰላም የመመለስ ደህንነትን መንግስት ኃላፊነቱን እንዲወጣ በዚህ ላይ ጠንካራ ስራዎችን እንዲሰራ ለመጠየቅና እንደዚሁም ደግሞ በአባይ ግድብ ጨምሮ በተለያዩ የልማት ስራዎች ላይ እየተሰሩ ያሉትን በሀገሪቱ ውስጥ እየተሰሩ ያሉትን ስራዎች ለማድነቅና ድጋፋችንን ለማሳየት ነው።
የሰልፋችን ዓላማ ብዙ ጊዜ እንደሚደረገው መንግስትን የመደገፍ ወይም የመቃወም ነገር አይደለም ያሉት አቶ ጣሰው በሰልፉ ዝግጅታቸው ስለሚደግፏቸውና ስለሚቃወሟቸው ነገሮች ይህን ብለዋል።
የጠራ ነው የመንግስትን የመቃወም የመደገፍ በሚል አይደለም። ተቃውሟችን ጽንፈኞችን ነው። መንግስትን ደግሞ ማሳሰቢያዎች አሉ። መንግስት አሁንም የህዝቡን ደህንነት የማስጠበቅ ኃላፊነቱን እንዲወጣ ጥያቄዎችን እናቀርባለን። እየሰራ ያለውን መልካም ስራዎች ደግሞ እንደግፋለን እና ያለውን የኢትዮጵያ ላይ ያለውን መንግስት ከሚቀጥለው ምርጫ ድረስ አገሪቷን አረጋግቶ የተሳካ ምርጫ ሂደት ድረስ እንዲቀጥል እንደግፋለን።
መሪ መፈክራቸው ኢትዮጵያ አትፈርስም ወይም ኢትዮጵያ ትቀጥላለች መሆኑን የገለጹት አቶ ጣሰው ለዚህ አባባል ያበቃቸው ምን ስጋት አይተው እንደሆነ ተጠይቀዋል። እንዲህ ብለው መለሱ።
እንግዲህ ባለፈው በኦኤምኤን ላይ የጆሃር ቶልደቱ ወጥተው ኢትዮጵያ ከመስከረም 30 በኋላ ትፈርሳለች የሚል መልእክት ካስተላለፉ በኋላ አሁንም በቲፒኤልኤፍ እየሰማ ነው ያለው ከመስከረም 25 በኋላ ህጋዊ መንግስት የለም የሚል አቋሞች እያየን በተለያዩ አካባቢዎችም ይህንን ለማንጸባረቅ በውጭም ኢትዮጵያ ዳውን ዳውን የሚሉ እንደዚህ አይነት ቅስቀሳዎች እየታዩ ነው እና ምንም እንኳን ሀገሪቷ በእነሱ ሀሳብና በእነሱ ገለጻ ትፈርሳለች ብለን የሚያሰጋንም ባይሆንም ሀሳቡ ግን ተቃውሞዋችንን ማሰማት አለብን። እኛም ኢትዮጵያ እንድትቀጥል፣ እኛም ኢትዮጵያ ዘላለም ትኖራለች በአንድነት በህብረት ከነልዩነታችን የምንኖርባት ሀገር አለችን ብለን ለማለት የኢትዮጵያን ቀጣይነት ለማሳየት የኢትዮጵያን ክፉዋን የማይመኙ ደግሞ ብዙዎች እንዳሉ ለመግለጽ ነው።
ይህም እናንተም ያላችሁት ነገር እንዳለው ነው። ሌሎች ደግሞ እንደዚሁ ሰዎች ይታሰራሉ፣ አንዳንድ ቦታዎችም ይገደላሉ። ምርጫውም ደግሞ መደረግ ሲገባው አልተደረገም፣ አሁን ያለው መንግስት ላልተመረጠ ህጋዊነት የለውም የሚል ነገር ያነሳሉ። እዚህ ላይ እርሱ አስተያየት ምንድን ነው?
እንግዲህ መንግስትን በተመለከተ ባላቸው ሀገሪቷ ትደዳደርበታለች በሚባለው ህገ መንግስት መሰረት ተነጋግረው አሻሽለውታል። በዚህ በኮሮና ምክንያት እንዲተላለፍ ተብሎ በዛ ላይ ያላቸው ምክር ቤት ያው ተቃዋሚው የሚባሉት ቲፒኤልኤፎችም ጭምር የፈጠሩት ህገ መንግስትና ህግና ደንብ ነው። በዛ መሰረት ቀይረዋል። እሱ የህግ ባለሙያዎች የሚነጋገሩበት ነገር ነው። ዋናው ነገር ይሄ ያለው መንግስት ኢትዮጵያ ውስጥ አገሪቷን እየተቆጣጠረ ያለ አገሪቷን እያስተዳደረ ያለ መንግስት ነው እና ይሄ ምርጫ እስኪመጣ ድረስ በዛ ሁኔታ ላይ መቀጠሉ የአገሪቷን ህልውና ለማስከበር ለማስጠበቅ አማራጭ የሌለን ነገር ነው እንደኛ። ከዛ በተረፈ ግን እኛም በአሁን በሰልፋችንም ላይ እንጠይቃለን። የታሰሩ ሰዎች አሉ በተለያየ ምክንያት፣ በተለይ ከአርቲስት አጫሉ ግድያ በኋላ የተለያየ ፖለቲካ አመለካከት ያላቸው ሰዎች ታስረዋል። እነዚህ ሰዎች የታሰሩበት ምክንያቱ ምንም ይሁን ምንም ሰብአዊ መብታቸው እንዲጠበቅላቸው እንጠይቃለን። ነፃ የሆነ የፍርድ ሂደት እንዲያገኙ እንጠይቃለን። አሁንም እያየናቸው ያሉ አንዳንድ በፍርድ እና በህጉና በህግ ፈጻሚዎቹና በአስከባሪዎቹ መካከል ያለመናበብ የሚታዩ ችግሮች አሉ። እነሱ እንገልጻለን፣ እንዲሻሻሉ እንጠይቃለን። ፍትህ ስርዓቱ ነፃ እንዲሆን፣ ገለልተኛ እንዲሆን በህግ ጥላ ስር ያሉ ሰዎች ከነፃ የሆነ የፍርድ ሂደት እንዲያገኙ የሰብአዊ መብታቸው እንዲጠበቅ እንጠይቃለን። ይሄ ግን ለሁሉም ነው። የኛ በግለሰብ ደረጃ ከሌ ጥሩ ነው ከሌ መጥፎ ነው በሚለው ሳይሆን ማንኛውም በህግ ጥላ ስር ያለ ሰው በሙሉ ህጋዊ ሰብአዊ መብቱ ሊከበርለት ይገባል፣ አፋጣኝ የሆነ ነፃ የሆነ የህግ ሂደትን ሊያገኝ ይገባል ብለን እንጠይቃለን። ከዛ በኋላ ሁሉም እንደየስራው እንዲወጣ ነው። እኛ የህግ ሂደቱን ራሱ የምንፈትንበት ነው። ለዚህ ለምርጫም ሂደት እየተደረገ ያለውን የፍርድ ሂደት የፍርዱ ሂደቱ ነፃ መሆኑ ራሱ ለሚመጣው ምርጫ ራሱ ምን የሚያሳይ ነገር ነው እና እነዚህን ነገሮች የሚመዘኑበት የሚታዩበት ነው። በሀገሪቷ ላይ ከፍተኛ የሆነ በተለያየ ቦታ ላይ የሚታዩ ችግሮች አሉ። ነገር ግን በሂደት ከተጀመረው ካለው ጊዜ ጀምሮ እየተቀየሩ ይመጣሉ ብለን ተስፋ እናደርጋለን። ጥያቄያችን ግን አሁንም ህግ እንዲከበር፣ ፍትህ እንዲሰፍን፣ ነፃ የሆነ የህግ የፍትህ ሂደት እንዲያገኙ እንጠይቃለን ለሁሉም ለታሰሩት።
በሰልፉ ላይ ከነበሩት መካከል አቶ አቤል ጋሼ ኢትዮጵያ ለዘመናት ድል እየነሳች የኖረች አገር እንጂ በግለሰቦች የምትተከልና የምትነቀል አይደለችም በማለት እንዲህ ይላሉ።
ኢትዮጵያ ህልውና በሰዎች የተተከለ በሰዎች የፈረሳለሁ ቅድስት ሀገር ኢትዮጵያ ጠላቶቿ አንድ ላድርጋ በጠላቶቿ ላይ ተረጋግጣ ለዘላለም የምትኖር ዛሬም በሀገሪቱ ያለው ለውጥ የሚቀጥልና ህዝቦች መንግስት ያለ መሆኑን ለመመስከር በዚህ በመንግስትም ደግሞ ህዝቡ በሰላም ተዳድሮ ወደ ፊት ባሰበው የእድገት ጉዞ የሚጓዝ መሆኑን ለመመስከርና ለዚህም ከፍተኛ ያለን ድጋፍ ለመግለጽ ነው።
በሰልፉ ላይ ተሳታፊ ከነበሩ ኢትዮጵያውያን መካከል ቅድስት ባየልኝ አንዷ ነበሩ። ወደ ሰልፉ የመጡበትን ምክንያት እንደሚከተለው ገልጸዋል።
ዛሬ ወደ ሰልፉ የመጣሁት እንግዲህ መስከረም 30 ኢትዮጵያ መንግስት አልባ ናት፣ እንደ ሌሎች ሀገሮች እንደተበተኑ ሀገሮች ትበተናለች የሚል ብዙ አልባልቶችን ሰማ ነበር እና ይሄ ደግሞ ፈጽሞ ከእውነት የራቀና የማይሆን የማይታሰብ ነገር እንደሆነ ለማሳየት የኢትዮጵያ የኛ የሁላችንንም አንድነትን ህብረታችንን ለማሳየት ነው እንግዲህ አሁን የወጣ ነው።
ዛሬ ለደረስንበት ምክንያት የሆነው 27ቱ ዓመት ችግር እንደገና ወደዚያው መልሶ ሊወስደን አይገባም የሚሉት ቅድስት ባየልኝ የዛሬው ትውልድ ለነገ ማውረስ ያለበት ነገር ምንድን ነው በማለት የሚከተለውን ተናግረዋል።
ከባለፈው 27 ዓመት በተደረገው በጣም ብዙ ጭቆናና በደል እንዲሁም ደግሞ የዘር ፖለቲካ መሰረት አሁን ያለንበት ደረጃ ደርሰናል እና ይህንን ነገር እንዴት አድርገን ነው የምንቀርፈው? ለትውልድስ አንድ ጀኔሬሽን ተበላሽቷል እና ይህንን ነገር እንዴት አድርገን ነው ለልጆቻችን ምን አይነትስ ታሪክ ነው የምናወርሳቸው? እኛ በድሮ ታሪክ ባንዲራችን የምንወደው እና የኢትዮጵያን ታሪክ የምንወደው ድሮ አባቶቻችን አያቶቻችን በሰሩት አኩሪ ታሪክ ነው። አሁን ግን እየተሰራ ያለው የኛ ጀኔሬሽን ምን እያደረገ ነው ያለው? አንገት የሚያስደፋ ታሪክ እየተሰራ ነው እንጂ እኛ ለልጆቻችን የምናወርስበው ጥሩ ታሪክ መኖር አለበት። ስለዚህ ያንን ነገር ሜንድ መደረግ አለበት፣ እንደገና መጠገን አለበት እና ይሄ ያንን ነገር እንግዲህ ከዚሁ ዳያስፖራው ራሱ ሁልጊዜ ስለ ሀገሩ ነፍሱ ነው፣ በቃ ሀገሩ ማንነቱ ነው፣ ማንነታችን ነው ለሁላችንም እና ይሄንን እንደገና ቫይብ የድሮውን ፍቅር እንደገና ለመመለስ ሁሉ የተደረገ ትልቅ ዝግጅት ነው እና በጣም ቆንጆ ነው ያለው።
ኢትዮጵያ ነበረች፣ አለች፣ ትቀጥላለች። ይህን ዝግጅት በዋናነት ያስተባበረው የኢትዮጵያ ዓለም አቀፍ የዳያስፖራ የተግባር ምክር ቤት መሆኑን የተናገሩት አቶ ጣሰው መላከ ሕይወት ሰልፉ በተለያዩ የአውሮፓ፣ ካናዳ፣ አፍሪካ፣ አውስትራሊያና እስያ ውስጥ እንደሚካሄድና አንዳንድ ቦታዎች በአካል አንዳንዶቹ ጋር ደግሞ በድረ ገጾች ዝግጅት እንደሚከናወን ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ
አመሰግናለሁ። ደረጀ፣ ወደ ተከታዩ ዝግጅት እንለፍ። ኢትዮጵያ ዝቅ ትበል፣ ኢትዮጵያ ትፈርሳለች የምትባል ሀገር አይደለችም ይላሉ የኢትዮጵያ ዳያስፖራ ዓለም አቀፍ የተግባር ምክር ቤት ስብስብ አባላት። ኢትዮጵያ ትፈርሳለች መባሉ አስቀይሞናል ካሉ በተለያዩ ሀገሮች ከሚገኙ 130 ማህበራት የተወከሉ 55 ሰዎች ኢትዮጵያ አትፈርስም ይላሉ። ሁለቱን ጽዮን ግርማ አነጋግራለች፣ እንደሚከተለው ታቀርበዋለች።
በጣም አመሰግናለሁ። መስመር ላይ ሁለት እንግዶች ነው ያሉኝ፣ ወይዘሮ ብርሃኔ ገለቶና አቶ ሰለሞን ጋዲሳ ይባላሉ። ዓለም አቀፍ የኢትዮጵያ ዲያስፖራ የተግባር ምክር ቤት በሚል እየተቋቋመ ያለ አንድ ስብስብ እንዳለ ነግረውኛል። ስብስቡ እንግዲህ በዚህ በዋሽንግተን ዲሲ እና አካባቢው ያለ ብቻ ሳይሆን በዩናይትድ ስቴትስ እንዲሁም በሌሎች አካባቢዎች ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በጋራ በመሆን ኢትዮጵያ ትቀጥላለች የሚል ሐሳብን ይዞ በተለይ ደግሞ በዲያስፖራ አካባቢ ከኢትዮጵያ ውጪ ባለ አካባቢ ብዙ ሰፊ ድሎች ስላሉ ነጻነቶችም ስላሉ ከሀገር ራቅ ብሎ ነገሮችን የማየትም ነገር ስላለ የመንግስትን ክፍተቶች የመንግስትን ስህተቶች የሚያሳዩ ስብስቦች በሚበራከቱት ቦታ ላይ አሁን ያለውን የኢትዮጵያ መንግስትን በመደገፍ የምትንቀሳቀሱ ሰዎች ናችሁና እስቲ በመጀመሪያ ለምንድን ነው መንግስትን የምትደግፉት? በእርግጥ መንግስትን መደገፍ መብት እንዳለ ሆኖ ይህን ጥያቄ ማነሳው ምንድን ነው? መንግስትን የሚቃወሙ ሰዎች የሚያነሷቸው ጉዳዮች አሉና እናንተ ለመንግስት ስህተቶቹን እንደማሳየት መንግስት ያሉበትን ችግሮች ነቅሶ በማውጣት ፋንታ ወደ ድጋፍ የሄዳችሁት ለምንድን ነው? ከሴት ልጀምርና ወይዘሮ ብርሃኔ።
በጣም አመሰግናለሁ ይህን እድል ስለሰጣችሁን ቪኦኤ። እኔ እንደምታወቀው ኢትዮጵያ መንግስት ከዚህም በፊት በትግል ውስጥ ስቃወም የቆየሁት ያንን የመቃወም ጊዜ ከለውጡ ከመጣ ወዲህ ወደ መደገፍ ነው የገባሁት። ያንን ደግሞ የገባሁበት ምክንያት ትግሉን ያመጣ ነው በሰላማዊ መንገድ በጦርነት ሳይሆን እስከመጣ ድረስ በሰላማዊ መንገድ መቀጠል ተላለበት የሚል ነው። ከዚህም በፊት በኢትዮጵያ ውስጥ መንግስታቶች ሲቀያየሩ ስርዓቶች ሲቀያየሩ በጦርነት ነው። መንግስት ሲቀያየር ህይወት በማውደም ነው፣ ንብረት በማውደም ነው። አንዱ መንግስት ወደ ሌላው ሲሸጋገር ብዙ የሀገር ውድመት ይካሄዳል። አሁን ደግሞ የሀገር ውድመት ሳይካሄድ ባለው መንግስት ባለው ስርዓት እዛው ወደ መሸጋገር የተሄደበት በይቅርታ ወደ መሸጋገር የተሄደበት ስለሆነ እኛ ከጥፋት ይልቅ በሰላማዊ መንገድ ሳንጠፋፋ ወደ በሰላማዊ መንገድ መንግስትን መቀየር እንደሚቻል የሚፈለገውንም ማግኘት እንደሚቻል ስለተማነበት አሁን የለውጥ ሂደት በስርዓት ቀጥሎ በሰላማዊ መንገድ የሚፈልገውን የህዝብ ዲሞክራሲ ወደሚያሸጋግር የህዝብ ፍላጎት ጋር እንዲደርስ ነው የምንደግፈው። የምንደግፈው የዚህ መንግስት ብቻ አይደለም። እኛ አሁን የተቋቋምነው ድርጅት በኢትዮጵያ ውስጥ የማንም መንግስት ይምጣ በመንግስት ሳይድ አብሮ በመስራት በመቃወም ሳይድ ሳይሆን ከመንግስት ጋር በመስራት የመንግስትን ጉድለቶች በመቃወም ሳይሆን በመነጋገር መፍትሄ እንዲመጣ ለማድረግ ነው ማለት ነው የተቋቋምነው። እስካሁን በተቃዋሚ ሳይድ ሆነን ሰርተናል። ካሁን በኋላ ግን የተቃውሞውን ወደ ድጋፍ መለወጥ እንደሚቻል ለማሳየት ነው ትልቁ አላማ። የምንቃወመውን ነገር ማስተካከል ያለበትን ነገር በመወያየት መለወጥ እንደሚቻል ህዝባችን በሰላማዊ መንገድ የሚፈልገውን ከመንግስቱም ከመሪውም ጋር ተነጋግሮ ወደ ተሻለ ከፍታ መለወጥ እንደሚቻል ለማስተማር ማለት ነው።
አቶ ሰለሞን፣ ለወይዘሮ ብርሃኔ ያነሳሁት ጥያቄ ትን በመሸንቆጥ ወይም ደግሞ መንግስት ስህተቶቹን በማሳየት ፋንታ ወደ ድጋፍ ፊታችሁን መልሳችኋል የሚል ነው። መንግስትን የሚቃወሙ ሰዎች በዚህ በዩናይትድ ስቴትስም ሆነ በሌሎች ከተሞች በአውሮፓ ከተሞችም በሌሎች አካባቢዎች ከኢትዮጵያ ውጪ ባሉ አካባቢዎች የዲያስፖራ አባላት ሆነው የኢትዮጵያ መንግስትን በአሁን ሰዓት በተለያየ መልኩ ተቃውሟቸውን የሚያሰሙ አሉ። አንደኛው የምርጫ ጊዜው ያበቃ መንግስት ነው፣ ምርጫ ማካሄድ ሲገባው ምርጫ ያላደረገ የምርጫ ጊዜው ያበቃ መንግስት ነው። ሁለተኛው ኢትዮጵያ ውስጥ ያሉትን ቀውሶች በተለያየ መልኩ የሚመጡ ቀውሶችን ማብረድ ያልቻለ ማስቆም ያልቻለ መንግስት ነው ብለው ይተቹታል። እና እርሶም እንዲሁ ከዚህ ቀደም በተቃዋሚ ጎራ በኩል ከነበሩ በፊት የተቃዋሚ ጎራ ላይ ያሉ ሰዎች የሚያነሷቸውም ጥያቄዎች እንደዚሁ ተመሳሳይነት ያላቸው ተመሳሳይ ይዘት ያላቸው ጥያቄዎች ናቸው። እና እርሶ አሁን ለመደገፍ የተነሱበት ምክንያት ምንድን ነው?
እሺ፣ አመሰግናለሁ ቪኦኤ ይህንን እድል ስለሰጣችሁ። ዓለም አቀፍ ዲያስፖራ ምክር ቤት ስም አመሰግናለሁ። ወደ ጥያቄ እስከ መምጣቴ በፊት አንድ ነገር መናገር ፈልጋለሁ። ምንድን ነው እሱ? ሙሉ የጠፋበት ገመድ ጫፍና ጫፍ ተይዞ የሚቆጠጥ ከሆነ ነገሩ ይጠብቃል። እንዲያውም ከመፍታትና ችግሩን ከመፍታት ይልቅ ጠብቆ ሁሉ ነገር ይበላሽ። አሁን ያለው በእኛ ህብረተሰብ ያለው ነገር ይሄንን ነገር ነው። ሁሉን ለመፍታት አንድ ላይ ቁጭ ብሎ ከመነጋገር ይልቅ ቀስ ብሎ ይሄኛው ከዚህ ነው፣ ይሄኛው ከዚህ ይለያያል፣ በዚህ መስመር ይዞ ይፈታል ብሎ ከመነጋገር ይልቅ ጫፍና ጫፍ ይዘን ለመባጠስ የምንሄድበት ነገር ነው እና ኢትዮጵያ ታሪካዊ ጠላቶች አሏት። ከድሮም ጀምሮ ሆን ተብሎ ሰላም በኢትዮጵያ ውስጥ እንዳይመጣ ይደረጋል። እዚህ ዋነኛው አቀናባሪዎች በአባይ ጉዳይ የተነሳ የኢትዮጵያ ሰላም ከተገኘ ብዙ ነገሮችን ማድረግ እንደምንችል የሚያውቁትም በሰላም እንዳንኖር፣ እድገት እንዳይኖር፣ ህዝባችን ላይ ሁልጊዜ ችግር እንዲኖር ለማድረግ የሚፈልጉት እና ይሄንን ለምሳሌ በአሁኑ ሰዓት ኢትዮጵያ ትፍረስ የሚሉት በምን ጉዳይ ነው? ኢትዮጵያ እንድትፈርስ የሚፈልጉት ምርጫው ያበቃ ነው፣ ሌሎችንም ነገሮች በማቀጣጠል የሚናገሩት የዚሁ ተቀጥል ላይ የሆነው ከግብጽ እስከዛሬ በወያኔ ተደራጅቶ የመጣው ቀጥተኛ ግንኙነት ያለው ጉዳይ ነው። ሰላም ካለ ኢትዮጵያ ውስጥ እድገት አለ እና እኛ መንግስትን የምንደግፍበት አንዱ ነገር አንደኛ ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ አትፈርስም ብሎ ኢትዮጵያን ለማፍረስ ቃል በቃል የተናገሩት ነገር ነው። ኢትዮጵያን ለማፍረስ መጀመሪያ እኛም ማፍረስ አለባቸው የሚል ነገር ስላለ እኛም የተነሳንበት አንዱ ትልቁ ዋናው ነገር ኢትዮጵያ አትፈርስም፣ ኢትዮጵያ ትኖራለች በሚል ጉዳይ ስለሆነ የመንግስትን ችግሮች ተነጋግሮ በመፍታት እንደገና ደግሞ በሰላምም ጉዳይ አብሮ በመቆም ኢትዮጵያን ማስቀጠል እንችላለን። 27 ዓመት ተሰልፈናል፣ ተቃውመናል፣ ጮኸናል። ይሄ ነገር ምንም ነገር አያመጣልንም፣ አላመጣልንም፣ ያመጣልን ውጤት የለም። ስለዚህ የኢትዮጵያ ዲያስፖራ ተግባር ምክር ቤት ይሄን ነገር ማቆም አለብን። ሁልጊዜ ተሰልፈን ተቃውመን ምንም ነገር ማድረግ ስለማንችል እስቲ ቁጭ ብለን ውሉ የተቋጠረበትን ቦታ እንፍታ።
እስቲ ላቋርጦትና አቶ ሰለሞን እስቲ ላቋርጦትና እንደው ለአነሳሁት ጥያቄ ምላሽ የሚሆን ነገር ሊሰጡ የሆነው እያልኩ እየጠበቅኩ ነበርና ሳዳምጦት የቆየሁት ያነሳሁት ጥያቄ ኢትዮጵያ መንግስትን የሚቃወሙ ሰዎች የሚያነሷቸው ነገሮች፣ እስረኛ አሁንም በብዙ ሺህ የሚቆጠር እስረኛ እስር ቤት ውስጥ አለ። ግድያ ባለፈው 2 ዓመት ውስጥ ከዚህ በፊት በሀገሩ ውስጥ ታይቶ በማይታወቅ ሁኔታ ግድያ አለ። እርስ በርስ በጣም ብዙ ሰዎች ተገዳድለዋል። እንዲሁም ጥቃቶች ደግሞ በተለያዩ አካባቢዎች ተፈጽመዋል። መፈናቀሎች አሉ። ሰዎች አሁንም ድረስ ከየቦታቸው ይፈናቀላሉ። ህገወጥ የሆኑ የመሬት ወረራዎች አሉ። በፌዴራል መንግስቱና በትግራይ ክልል በኩል ያለው መካረር አገር እስከ መገንጠል የሚያደርስ የሚመስል ፍጥጫ አለ። እነዚህ ሁሉ በአገሪቱ ውስጥ ችግሮች አሉ። ከዚህ ቀደም ሲቃወሙ የነበሩ ሰዎች ተመሳሳይ ችግሮችን እያነሱ ነበር ሲቃወሙ የነበረው እና አሁን እነዚህ ሁሉ ምክንያቶች እያሉ ለምንድን ነው ለመደገፍ እናንተ የትኛው ምክንያት ነው እናንተን ለመደገፍ ገዢ ምክንያት የሆና ነው ጥያቄ እና ባጭሩ ይሄ ምክንያት ነው እንድደግፍ ያደረገኝ ብለው ቢመልሱልኝ።
የእኔ ምክንያት አሁንም ቢሆን ከእነዚሁ ጋራ የተያያዘ ርዝራዥ የሆነ ነገር ነው እና ተያይዞ የመጣ ጉዳይ ነው። ሌላው የግድያና ስደቱ ጉዳይ ድሮም ባለፈው መንግስት ጊዜ የነበረ ነገር ነው። ሆኖም ግን እዛን ጊዜ ፌስቡክ እና ቴክኖሎጂ እንዳሁኑ ያደጋል። አሁን እያንዳንዷ ነገር የምትሆነው በደቂቃ ውስጥ ወደ ፌስቡክ ትመጣለች፣ ጎልቶ ይታያል። ቢሆንም ያም ነገር ቢሆን መንግስት በተቻለው መጠን ይህንን ነገር መቆጣጠር ይችላል። እስር ቤቶች ውስጥ ሰው የበዛበት ምክንያት አንደኛው ያው በተወሰኑ አክራሪ ሰዎች ወይ ደግሞ ስልጣን ጥመኞች እና የውጭ ተልእኮ አሳኪ ሰዎች፣ እነዚህ ሰዎች ናቸው በሻሸመኔና በተለያዩ ቦታዎች አሁን በመተከል ላይ እንዲህ አይነት ዘግናኝና አሰቃቂ ሁኔታዎች እየፈጠሩት።
ሰለሞን፣ እንደገና የኔና የእርስዎ ውይይት እንዳይሆን ወደ ወይዘሮ ብርሃን የምንመጣ አሁንም ደግሜ ላሳስቦት፣ ልክ ነው። ለእነዚህ አሁን ለተፈጠሩት ነገሮች እርስዎ የሚሰጡኝን ምክንያት አይደለም የፈለግኩት። ምክንያቱም አሁን ለሚዘረዝሩት የተፈጠሩት ምክንያቶች በየጊዜው የተዘገቡም ስለሆነ በጉዳዩ በሚመለከታቸው ሰዎች ግራ ቀኝ ታይቶ ዘገባ የቀረበበት ስለሆነ ነው እንደ ታሪክ ማጣቀሻ አድርጌ ያቀረብኩት። እኔ የጠየቅኩት እርስዎ አሁን ያለውን የኢትዮጵያ መንግስትን የሚደግፉበት ከተቃውሞ ወደ ድጋፍ ሰልፍ የተሰለፉበት ምክንያቶት ምንድን ነው ነው
ይኸው ነው። ምክንያቱም አሁንም የምነግርሽ ነገር የአሁኑ መንግስት ልደግፍ የቻልኩበት አንዱ ነገር በአሁኑ ሰዓት ለኢትዮጵያ አንድ አለ የሚባል እና በዚህ ሰዓት ኢትዮጵያን በትክክል ሳትፈርስ ልትኖር የሚያደርግ እሱ ብቻ ስለሆነ ሌላ አማራጭም አለ ብዬ አልገምትም። ካሉት 130 ፓርቲዎች ውስጥ አሁን ባለው መንግስት ውጪ የተሻለ አለ ብዬ ስለማላምን ይሄን ነው ይሄንን የምደግፈው።
እሺ ወይዘሮ ብርሃኔ፣ እናንተ እንግዲህ አጠቃላይ የዲያስፖራ የተግባር ምክር ቤቱን ወክላችሁም ስለሆነ እዚህ ያላችሁት፣ እንደ ምክር ቤቱ አሁን ያለውን የኢትዮጵያ መንግስትን የምትደግፉበት በተጨማሪም ደግሞ ይሄ ሀሳብ ከፍ ሊል ይገባል ብላችሁ ሀሳቡን የምታነሱበት እንደ ምክር ቤቱ የተነሳችሁበት አላማ ያንን ደግሞ ለማስፈጸም የምትተጉበት ምክንያት ምንድን ነው?
ያ የተነሳንበት አላማ ግልጽ ነው። እኛ በተለያየ አካባቢ የምንኖር ይሄ የምክር ቤቱ የሚያጠቃልለው የዲያስፖራውን በየተለያየ በአውሮፓም በኤሽያም በአሜሪካም የሚኖር ከዚህም በፊት የተለያየ በጎ ድርጅት ሲያካሂዱ የነበሩ እንዲሁም የተለያዩ የፖለቲካ ድርጅትና የበጎ አድራጎት ድርጅት ውስጥ ያሉ የተለያዩ ከዚህም በፊት በኢትዮጵያ ጉዳይ ላይ ሲንቀሳቀሱ የነበሩ አባላቶች ስብስብ ነው። ይሄም የተነሳበት ዋናው አላማ ኢትዮጵያ ትፈርሳለች ከሚል በአክራሪ ግሩፖች ወይም በጽንፈኞች በኩል የሚካሄደውን የማሸበር ሁኔታ በማየት እኛ እስካለን እኛም አለን ኢትዮጵያ እንዳትፈርስ የምንፈልግ ኢትዮጵያ ወደ ሰላማዊ እንድትሸጋገር ህዝቦቿ በሰላማዊ መንገድ ወደሚፈልጉት የፖለቲካ ደረጃ እንዲሸጋገሩ እኛ ማገዝ አለብን በሚል ነው የተገናኘ ነው ማለት ነው። እና አላማችን ምንድን ነው? በሰላማዊ መንገድ ኢትዮጵያ ውስጥ ለፖለቲካ ምክንያት ተብሎ የሚቃጠል ቤት የሚወጣ ህይወት ሊኖር አይገባም። በሰላማዊ መንገድ ህዝቡ የሚፈልገውን መምረጥ አለበት። ህዝቡ ከዚህም በፊት የተለመደውን የፖለቲካ ሽግግር፣ የስልጣን መያዝ ከዚህም በፊት አጥፍቶ ቅድም እንዳልኩት ንብረት አውድሞ ህይወት አውድሞ ወደ ስልጣን የሚመጣበት መንገድ መቅረት አለበት። ያን ደግሞ በሰላማዊ መንገድ መሆን እንደሚቻል አይተነዋል። እኔ የኦሮሞ ነጻነት ግንባር ውስጥ ለረዥም ጊዜ መስዋዕትነት የከፈልኩ ነኝ። ስንታገል የነበረው በጠመንጃ አሸንፈን ለመግባት ነው። ያ ቀርቶ በሰላማዊ መንገድ በኤርፖርት ነው የገባ ነው። እንዲያ ስርዓት እንዲቀጥል ነው የምንፈልገው። ለፖለቲካ ምክንያት ተብሎ የሰው ህይወት መጥፋት የለበትም። በሰላማዊ መንገድ መሻገር አለባቸው። ሁለተኛ ደግሞ እንደ ማጠቃለያ መስጠት የምፈልገው ከዚህም በፊት የነበሩ የኢትዮጵያ ተቃዋሚ የፖለቲካ ድርጅቶች በውጭ ሀገር ነበሩ። አሁን ሁሉም ሀገር ቤት ውስጥ ነው ያሉት። እነሱ ተስማምተው አንድ ሆነው ለታገሉለት ዲሞክራሲ ስራ ላይ በሰላም እንዲያውሉ እንፈልጋለን። በጥል ሳይሆን፣ ህይወትን በማጥፋት ሳይሆን፣ በማቃጠል ሳይሆን፣ በንግግር የሀሳብ መሸናነፍ ኢትዮጵያ ውስጥ እንዲሰፍን እንፈልጋለን። እኛ ብዙውን ጊዜ ከተደራጀን ጀምሮ ከለውጡ ጀምሮ ስንሰራበት የነበረው ልማቱ ላይ ነው፣ እርዳታው ላይ ነው። ከእርዳታው ውጪ የምንደግፈው ኢትዮጵያውያኖችንም ሞራል የምንሰጣቸው ድጋፍ የምንሰጣቸው ያሉትን የፖለቲካ ድርጅቶች ከመገዳደል አሁን ቅድም ስታነሻቸው የነበሩት ምክንያት የሆኑትን ድርጊቶች የፖለቲካ ድርጅቶችና የጽንፈኛ ግሩፖች ስራ ነው፣ ቅስቀሳ ነው። አሁንም ላለው መፈናቀል፣ አሁንም ላለው እስር፣ አሁንም ላለው ህገወጥነት የትግራይ ክልሉንም የኢትዮጵያ የፌዴራል መንግስቱንም ብንወስድ የሰላማዊውን ድርድር ወደዛ አለመሄድ የሚያሳይ የእንቢተኝነት ስሜት ስለሚታይ በፖለቲከኞች መካከል ህዝቡም ደግሞ እነዚህ ፖለቲከኞች የሚያደርጉትን የመከራከር ወይም ወደ ጥንፈኝነት የሚሄደውን አቅጣጫ ትቶ የራሳቸውን ተወካዮቹንም ሀሳብ አውጥቶ የሚያሸንፍ ሀሳብ የተሻለ ሀሳብ አፍልቀው በሀሳብ ተወዳድሮ ወደሚያሸንፉበት ወደ ሰላማዊ ወደ ዲሞክራሲያዊ የሚሄዱበትን መንገድ የመደገፍ እና የማነሳሳት ነው ዋናው አላማ። እና እኛ ስራችን በልማት ላይ ነው። እስካሁን ብዙውን ጊዜኛ የኢትዮጵያ ዲያስፖራ ትረስት ፈንድ በኩል በብዙ በኩል የሰራነን፣ በመደመር ናሽን በኩል እንደዚህ ብዙ የሰራነን፣ የአብመድ ሜዲካል በብዙ በኩል እርዳታ ላይ ነው የተሳተፍ ነው። ግን ያለው ሁኔታ ስንሰማ ዳውን ዳውን ኢትዮጵያ የሚባለውን መፈክር ስንሰማ አይ ኢትዮጵያ ዳውን ዳውን የምትባል አገር አይደለችም። ኢትዮጵያ የሁላችንም ኩራት ናት። ያላት የፖለቲካ ችግርና የደህንነት ችግር ነው። የፖለቲካውን ምክክር መድረክ እንዲያመጡ ስለማድረግ የደህንነቱን ደግሞ ኦልሬዲ እየሰራን ነው፣ እያገዝን ነው። ያንን ልማታዊው እርዳታችንን እንቀጥልበታለን። ገበታ ለሀገር ላይ እንሳተፋለን። የናይል አድቮኬሲ ግሩፕ ውስጥ አለን፣ እየሰራን ነው። ዶላር እንዲያዋጡ እያደረገን ነው፣ እየረዳን ነው። ብዙ የምንሳተፍባቸው ነገሮች አሉ። ሰላማዊ ኢትዮጵያ በሰላም ትሻገራለች ትቀጥላለች ብዬና መፈክር ኢትዮጵያ እንትወርቀው በእኛ እጅ አይደለችም። ኢትዮጵያ እንድትቀጥል የሚፈልጉ ተወልደ ኢትዮጵያዊ ሆኑ በዜግነት ኢትዮጵያዊ ሆኑ ዲያስፖራ ያሉ ተፈርሳለችን ድምጽ መስማት ብቻ ሳይሆን ትቀጥላለችም የምንል ብዙሃን አለን ለማለት ነው።
ወይዘሮ ብርሃኔ ወደ አቶ ሰለሞን ከመሄዴ በፊት አሁን እንደነገሩኝ የርዳታ ስራዎቹን በተግባር የምትሰሯቸው ስራዎች ናቸው። በገንዘብም በሌላ የቁሳቁስ ድጋፍም በተሰባስባችሁ የምታረጓቸው ነገሮች በተግባር በድርጊት የሚፈጸሙ ናቸው። እንዲህ ያለ ግን ኢትዮጵያ አትፈርስም ትቀጥላለች፣ ዳውን ዳውን የምትባል ሀገር አይደለችም፣ ዝቅ የምትደረግ ሀገር አይደለችም፣ ከፍ የምትደረግ ሀገር ናት የሚሉ ሀሳቦች ናቸው። ሀሳቦችን በሰው አይምሮ ውስጥ ማስረጽ ተቀባይነት ማግኘትን ይጠይቃል። እነዚህ ሀሳቦች ከመምጣታቸው ከመንሸራሸራቸው ማህበረሰብ ውስጥ ከመግባታቸው በፊት የፖለቲካ አለመግባባቶች የተፈጠሩ የፖለቲካ አለመግባባቶች አሉና እነዛ መታረቅ የሚፈልጉ ሀሳቦች ናቸው። ስለዚህ እናንተ ይሄንን ከመፈክር ባለፈ በምን መልኩ ነው ሀሳባችሁ ተሸጦ ተቀባይነት እንዲያገኝ ለማድረግ ያሰባችሁት?
እኛ እንግዲህ ይሄ የስብስባችን ለመጀመሪያ ጊዜ ነው። እንደ እቅድ የተያዘው የራሳችንን አደረጃጀት አገር ቤት ውስጥም በማቋቋም ካለው መንግስት ጋር እኛ መንግስትን እንደ ከዚህም በፊቱ እንደ ጠላት አናይም። መንግስት እንደ ፓርትነራችን ነው የምናየው፣ እንደ አጋራችን ነው የምናየው። ከመንግስት ጋርም የምንሰራበትንና የህዝብን ጥያቄ በሰላማዊ መንገድ አቅርበን መልስ እንዲገኝበት መንገድ መሆን ማደራደር፣ ማቀራረብ መሀል ቤት ሆነ የማቀራረብና የህዝቡም የመንግስትም ድምፅ የሚሰማበትን መድረክ ወደ ማዘጋጀት የተለያዩ መስራት የምንችሉ የማቀራረብ ላይ የማድረስ የህዝብንም ጥያቄ ልክ እዚህ ሀገር ጥያቄ ሲኖረን እኛ የምናደርገው ቀጥታ ለኮንግረሳችን ነው የምናቀርበው። ያንን ምሳሌነት ተምሳሌነት ለሀገራችንም ህዝብ ማስተማር ነው እቅዳችን። ያላቸውን ጥያቄ በሰላማዊ መንገድ ተወካዮች አላቸው። ከክፍለ ሀገር የመጡ አሉ፣ ከቀበሌ የሚወከሏቸው አሉ። ከነሱ ጋር ቁጭ ብሎ ጥያቄያቸውን መናገርና መደራደር መሰማመት እንደሚቻል ማስተማር ያንን ስራ የመስራት እቅድ አለን ማለት ነው። እቅዳችን ሰፊ ነው። ሁሉንም ለመዘርዘር ትንሽ ጊዜ የለንም። ብዙ ምን እያቀናቸው ነገሮች አሉ። ከአሁን በኋላም እድል ከተሰጠን በጣም ማብራራት እንችላለን።
አቶ ሰለሞን ሊናገሩ ሲሉ ሰማሁኝ። ለወይዘሮ ብርሃን እድል ከመስጠቴ በፊት የሰማሁት መሰለኝ፣ ምናልባት ጥያቄ ከማንሳት በፊት
እሷ ባለችው ነገር ላይ ለመጨመር ብዙዎቹ ዲያስፖራ ባሉት ከፖለቲካ ውጭ የሆኑ ሰዎች ቤት ቁጭ ብለው ስለ ኢትዮጵያ ሀገራቸው በጣም የሚጨነቁ ሰዎች አሉ። ኢትዮጵያ ትፍረስ ብሎ በኒውስ እያየ የሚናደደው በጣም ብዙ ዲያስፖራ አለ። እኛ አሁን የምንፈልገው እነዚህም ዝም ያሉ ኢትዮጵያኖችን ማነሳሳትና ከሌሎቹ ጋር አንድ ላይ ሆነው ባለድርሻ አካል ለምንድን ነው ኢትዮጵያ እኛ ተናግረን ተሰልፈን ከምንጮ ተናግረን የማንሰማበት ምክንያት ምንድን ነው? እና ያንን ለማድረግ በአጭርና በረጅም ጊዜ ፕሮግራም አለን። ለረጅሙ ለምሳሌ በአሁኑ ከዚህ ከሰልፉ በኋላ በቀጥታ የምንሻገረው 130 ሚሊዮን ብር በተወሰነ ቀን ሰርተን ኢትዮጵያ ሕዝብ ለማበርከት ነው። ያንን 130 ማለት በአሜሪካኖች የተከለከለው ገንዘብ በአንድ ቀን ሰብስበን ያ የሚቀጥለው አጀንዳ ነው። በዚህ መሀል መዋቅራችንን እያስፋፋን እንዴት አድርገን ባለድርሻ እንደምንሆን እያዋቅር ነው እንሄዳለን ለማለት ነው። ይችን ለመጨመር ነው
እንግዲህ ሁለታችሁም ኢትዮጵያ ትፍረስ የሚሉ ኢትዮጵያን ዝቅ ዝቅ የሚያደርጉ መፈክሮች መሰማታቸው፣ እንደሱ አይነት ሀሳቦች መንጸባረቃቸው ትክክል እንዳልሆነ ተገቢ እንዳልሆነ እንዳበሳጫችሁ ገልጻችሁልናል። ከዚህ ደግሞ ይሄ መሆን የለበትም ከሚል መነሻ ሀሳብ ስብስባችሁን ወደ ከፍ እንዳደረጋችሁ ገልጻችሁልናል። ይሄንን ሀሳብ የሚያነሱ ሰዎች ሁሉንም ያማከለች ወይም የሁሉንም ባህል የሁሉንም ሀሳብ የሁሉንም ፍላጎት የያዘች አገር እየሆነች አይደለም የሚል ነገር ያነሳሉና እናንተ ይህ ሀሳብ መነሳቱ ያበሳጫችሁ ያስቆጣችሁ ለምንድን ነው? አቶ ሰለሞን፣
እኛም ይሄንን ነገር ነው ማወቅ የምንፈልገው። አንድ በኩል ቁጭ ብለን ብንናገርና ነገሮቹን ቅድም እንዳልኩ የተቋጠረውን ውል የምንፈታበት መንገድ ቢኖር በጣም እንወዳለን። እነዚህ ዛሬ ኢትዮጵያ ተፈርሳለች ብሎ የሚጨውት ወጣቶች ያደጉበት ሁኔታ ነው ይህንን ሊያደርጋቸው የቻሉ። ምክንያቱም ባለው 27 ዓመት የከፋፍለበት በዘር በቋንቋና በተለያዩ ነገሮች ሆን ተብሎ የተሰራብን ደባ ስለሆነ እነዚህ ልጆች ወጣቶች ናቸው። ምንም የሚያውቁት ነገር የለም። በእኔና በጓደኞች አይነት እድሜ ያሉት እነሱ አባቶች ከነሱ ጋር ቁጭ ብለን ነገሮችን መፍታት እንችላለን፣ ልጆቻችንን ማስተማር እንችላለን፣ መመለስ እንችላለን። ይሄ ዲያስፖራ ምክር ቤት አንዱ ትልቁ አላማችን ለምን ተነጋግረን መፍታት አንችልም እንደዚህ አይነት ነገር። ትልቁ ውሳኔ ማድረግ ያለብን ከዚህ ከሰልፉ በኋላ የምናደርገው ቁጭ ብለን የምንነጋገረው ነገር እነዚህን ነገሮች የምንፈታበት ጉዳይ ነው። ኮንፍሊክት ሪዞሉሽን በሚባለው ብዙ ጥናት ያደረጉ አዋቂ ምሁሮች አሉ እዚህ ውስጥ በዚህ ጉዳይ ላይ ሊረዱን የሚችሉ እና ተቃውሞውን ብቻ የሚያሰማ ሰው ቁጭ ብለን እንነጋገር ቢባል ዛሬ የሚናገር እኮ የለም። ተመልሶ አንተ የመንግስት ደጋፊ ነህ ብሎ መልስ ከመመለስ ውጭ ቀርቦ መነጋገር የሚፈልግም የለም። ያንን ነው እኛ አሁን ለመፍታት የምንሰራ ያለው። ይሄን ምክር ቤት ትልቁ አላማ የሚያደርገው አንዱ ይሄ ነው እና ለወደፊቱ ተነጋግሮ መፍታት የሚቻልን ነገር ለምን እያራራቀን እንሄዳለን የሚለውን ነገር እንፈታለን። እዛ ግብ ላይ እንደምንደርስ ባለሙሉ ተስፋ ነኝ። ይህንን እንደምናደርግም አልጠራጠርም።
ዋናው የፈረሰች ሀገር ለማንም አይጠቅምም ነው። ምሳሌ ከሶሪያ መውሰድ እንችላለን፣ ከሊቢያ መውሰድ እንችላለን፣ ከሶማሊያ ልንወስድ እንችላለን። በማፍረስ የሚገኝ የፖለቲካ ትርፍ የለም። በማፍረስ የሚያድግ ሀገር የለም፣ ማህበረሰብ የለም። ያለችንን እንዳለች ኢትዮጵያ ያለችዋን ኢትዮጵያ አሁን እጃችን ያለችዋን ኢትዮጵያ አሁን የደረስንባትን ኢትዮጵያ ይዘን ያላትን ችግር በመወያየት በመፍታት ወደ ተሻለች እናሻግራት። ከፈረሰ ማፍረስ ቀላለሁ፣ ግን የፈረሰ አገር እንደ ምሳሌ ከዚህም በፊት የፈረሱትን አገሮች ካየን የሶሪያ ዜጎች ኢትዮጵያ ላይ ለጥገኝነት መጥተው መንገድ ላይ ሲለምኑ እየታየንበት ነው። ኢትዮጵያ ደግሞ እንኳን ፈርሳ እንኳንስ እንደ ሀገር ፈርሳ እንደ ሀገርም ኖራ ዜጎቿ ራሷን መመገብ አቅቷት በየበረሃው እንስሳ የውሃ የሀይቅ የስንት ነገር መከራ የደረሰባት ህዝቦቿ እንደ ኢትዮጵያ እንኳን ኖራ አይደለም ፈርሳ። የህዝባችን እልቂቱ ይበዛል፣ የህዝባችን ጉዳቱ ይበዛል። ህዝባችንን በቀላሉ በማፍረስ ያለውን የፖለቲካ ችግር እንደማይመለስ ነው። ሀገርን በማፍረስ የፖለቲካ ችግር አይመለስም። የበለጠ ዝቅጠት ይሆናል፣ የበለጠ የህዝብ ጉዳት ይሆናል። ለዛ ነው ኢትዮጵያ ካለችበት በመነጋገር ወደፊት መቀጠል አለባት። ችግሮቿን በማፍረስ ሀገርን በማፍረስ ሳይሆን በመነጋገር ፖለቲካዊ መፍትሄ በመስጠት ኢኮኖሚያዊ መፍትሄ በመስጠት አሁን ካለችበት የተሻለች ከፍታ እንድትደርስ እሱን የሚያዋጣት በሚል ነው የምንደግፈው ማለት ነው። እና እንዳትፈርስ የምንፈልገው
ሁለታችሁንም አመሰግናለሁ። ዓለም አቀፍ የኢትዮጵያ ዲያስፖራ የተግባር ምክር ቤት ስብስብ ውስጥ ነው ያላችሁት ወይዘሮ ብርሃኔ ገለቶና ከዋሽንግተን ዲሲና አካባቢው እንዲሁም ደግሞ አቶ ሰለሞን ጋዲሳ ከቴክሳስ ዳላስ በአሜሪካ ድምጽ አድማጮች ስም ፈቃደኛ ሆናችሁ ማብራሪያ ስለሰጣችሁን እናመሰግናለን።
ወይም ይህን እድል ስለሰጣችሁን በጣም እናመሰግናለን።
አመሰግናለሁ ሲሆን ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ አት ቪኦኤ አምሃሪክ ብላችሁ ተከተሉ፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ወደ ተከታዩ ዝግጅት እንለፍ። የኢትዮጵያ የሰላም ሚኒስትር ሙፈሪሃት ካሚል መልእክት ያስተላለፉበትና በእንግሊዝ የኢትዮጵያ አምባሳደር ተፈሪ መለስ የተገኙበት የኢንተርኔት ላይ ስብሰባ ለንደንን ማዕከል አድርጎ ተካሂዷል። ውይይቱ ላይ አውሮፓ ውስጥና በዓለም ዙሪያ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ መሳተፋቸውን፣ ጽሑፎችና ሌሎችም ንግግሮች በታዋቂ ኢትዮጵያውያን ምሁራን መቅረባቸውን አዘጋጆቹ ተናግረዋል። ከአስተባባሪዎቹ አንዱን ውይይቱ ከመጀመሩ በፊት በስልክ አግኝቼ ነበር።
ዘላለም ተሰማ እባላለሁ። የምኖረው ለንደን ነው በአውሮፓ። ዛሬ የተዘጋጀውን አውሮፓ አቀፍ የበየነ መረብ ኢትዮጵያ ትቀጥላለች የሚለው ሰልፍ ከሚያዘጋጁ መካከል አንዱ ነው።
ማንን ጋብዛችኋል? በምን ሁኔታ ነው የምታካሄዱት ለመሆኑ ይሄንን ሰልፍ? በተለይ እንግሊዝ በአሁኑ ጊዜ በዚህ በአስቸኳይ ጊዜ ሁኔታ ውስጥ በመሆኗ ምክንያት ሰልፍ ማካሄድ ስትችላላችሁ ወይ?
ሰለሞን፣ ይሄ ለመጀመሪያ ጊዜ በበየነ መረብ የምናደርገው ሰልፍ ነው። ይህም የሆነበት ምክንያት እንደምታውቁት በኮቪድ-19 ወረርሽኝ ምክንያት በተለይ ደግሞ በቅርቡ ባለፈው 2 ሳምንት ውስጥ እንግሊዝ ሀገርና አውሮፓ ውስጥ አዲስ በጣም ተጨማሪ የሆነ የኮቪድ ወረርሽኝ የተዛመተ በመሆኑ ምክንያት ከጥቂት ሰዎች ያውም በጣም አስገዳጅ ለሆኑ ሁኔታዎች ከሚፈቀደው በስተቀር በውጭ ምንም አይነት ነገር ማዘጋጀት የማይቻል በመሆኑ ወይም በሕግ የተከለከለ በመሆኑ በዛ ምክንያት ይህንን ሰልፍ በበየነ መረብ ነው የምናደርገው እና በመላው አውሮፓ ለሚገኙ ኢትዮጵያውያን እንዲሁም በመላው ዓለም ላይ ላሉ ሁሉ ክፍት የሆነ የበየነ መረብ ዝግጅት ነው እና ለመጀመሪያ ጊዜ ነው ይህንን የምናደርገው። ግን እስካሁን ባለን መረጃ መሰረት በጣም የተሳካለትና ውጤታማ የበየነ መረብ ዝግጅት እንደሚሆን ነው ያለን መረጃ የሚያመለክተው።
ስለዚህ ስብሰባ ነው ወይስ ሰልፍ ብላችሁ ነው የምትጠሩት?
ሰልፍ ብለን ነው የምንጠራው። የተሰራ ነው።
አቶ ዘላለም፣ ኢትዮጵያ ትቀጥላለች ነው እንደነገሩኝ ዋናው ርዕሳችሁ። ምን ማለታችሁ ነው?
ኢትዮጵያ ትቀጥላለች ማለታችን ኦፍኮርስ ኢትዮጵያ በፊትም የነበረች ዛሬም ያለች ወደፊትም የምትኖር አገር፣ ለብዙ ዘመናት ታሪክ ያላት አገር ነች። ነገር ግን በቅርቡ እንደሚታወቀው ኢትዮጵያ ትፈርሳለች። በተለይም ደግሞ ከመስከረም 25 በኋላ አገሪቱ ውስጥ ባለው የፖለቲካ ሁኔታ ኢትዮጵያ ትፈርሳለች ወይንም ተገቢ መንግስት ኢትዮጵያ ውስጥ አይኖርም፣ ጦርም አይታዘዝም፣ የመንግስት ስራዎችም አይከናወንም፣ በፌዴራል መንግስትና በክልል መንግስታት መካከል ያለው ግንኙነት በሙሉ ይቋረጣል እና ህጋዊ የሆነ መንግስት ኢትዮጵያ ውስጥ የለም በሚል በሰፊ የተሰራጨ ፕሮፓጋንዳ እንዳለ እናውቃለን። እና እንግዲህ ይህንን ኢትዮጵያ ትፈርሳለች ወይንም ዳውን ዳውን ኢትዮጵያ የተባለበትንም በቅርቡ በተለይ በአውሮፓ የታየውን በጣም አሳዛኝና አሳፋ ክስተት በተመለከተ እኛ ኢትዮጵያውያን ይህንን ዝም ብለን ቆም ብለን የምንመለከተው ጉዳይ ወይንም ለመንግስት ብቻ የሚተው ጉዳይ አይደለም። ኢትዮጵያ ለዘመናት በህዝቦቿ አብሮ መኖር እሴት የተገነባች አገር በመሆኗ ኢትዮጵያ በፊትም ነበረች፣ ዛሬም አለች፣ ወደፊትም ትቀጥላለች እና ኢትዮጵያን ለማፍረስ የሚደረግ ወይም የሚባለውን ነገር እኛ ዝም ብለን የምንመለከተው ጉዳይ ያልሆነና ከሀገር በላይ ምንም ነገር የለም በሚል የኢትዮጵያን ቀጣይነትና የኢትዮጵያን አንድነት የምንከላከል መሆናችንን ለማሳሰብ ነው ይሄ ሰልፍ የተዘጋጀው።
ለመሆኑ የኢትዮጵያ መንግስት በዚህ ውስጥ ተሳትፎ አለው እንዴ? ወይም ይህንን ዝግጅት እንድታዘጋጁ ያደረገላችሁ ጥሪ ቅስቀሳ አለ?
ምንም ከኢትዮጵያ መንግስት ጋር እኛ የሚያገናኝ ነገር የለም። በዚህ ጉዳይ ላይ ኢትዮጵያ መንግስትም ህጋዊና ህገ መንግስታዊ ኃላፊነቱን ለመወጣትና የሀገሪቱን አንድነትና ደህንነት ለማስከበር በራሱ ያለውን ኃላፊነት ከመወጣት በስተቀር ከእኛ ጋር ምንም የሚያገናኘው ነገር የለም። እኛ እንደ ማንኛውም የኢትዮጵያ ዜጋ በተለይ በዲያስፖራ የምንገኝ ብዙዎቹ ኢትዮጵያ ትፈርሳለች የሚሉት ጫጫታዎች የሚሰሙት ከዲያስፖራ በመሆኑ እኛ በዲያስፖራ የምንገኘው በሳይለንት ማጆሪቲ የሚባለውን ህዝብ ይዘን ስለ አገሩ በጣም የሚቆረቀር የትም ቦታ ቢሆን አገሩንና የአገሩን ክብር በተመለከተ አስፈላጊውን ነገር ሁሉ የሚያደርግ ዜጋ ነው እና በዛ መሰረት እኛ ከሀገራችን ጎን የምንቆም መሆናችንን፣ የሀገራችንን ደህንነት የምንከላከል መሆናችንን ለማሳሰብ የራሳችንን የበኩላችንን ጥረት ለማድረግ በጋራ ተሰባስበን የምናደርገው እንቅስቃሴ ነው።
አቶ ዘላለም፣ አሁን እያነጋገርኩት ያለሁት የእናንተ ዝግጅት ከመጀመሩ ቀደም ብዬ ነው። ባለው የሰዓት ልዩነት ምክንያት እኛ ስቱዲዮ ከመግባታችን በፊት ባለው ጊዜ ነው እያነጋገርኩት ያለሁት። በመርሃ ግብራችሁ ላይ የኢትዮጵያ የሰላም ሚኒስትር ሙፈሪሃት ካሚል እንደሚገኙ፣ በእንግሊዝ የኢትዮጵያ አምባሳደር ተፈሪ መለሰ እንደሚገኙ ገልጻችኋል እና እንዴት ነው እነሱ በእናንተ ስብሰባ ላይ የሚገኙት? እንዴት ነው ጥሪውን ያደረጋችሁላቸው?
ሰለሞን፣ እንዳልኩ በዚህ ጉዳይ ላይ መንግስት የሀገርን ሰላምና ደህንነት መከላከልን በተመለከተ የራሱን ስራ መስራት ያለበት በመሆኑና መንግስትስ ምን እያደረገ ነው የሚለውን ጥያቄ እና ብሪፊንግ ለተሰላፊ ወይንም ለተሰብሳቢው ህዝብ እንዲሰጡ ነው እነሱን የጋበዝናቸው። መደረግ የሚገባው ነገር ሁሉ እየተደረገ ነው ወይ የሚለውን ነገር ለማረጋገጥ፣ ከዛም በተረፈ እንደ ዜጋ ዜጋው ምንድን ነው ማድረግ ያለበት የሚለውን ነገር እኛም ራሳችን የምንሰራውን የምናቅ ቢሆንም በመንግስት በኩል እስቲ ምንድን ነው ይደረገው የሚለውን ነገር ለማወቅ ነው እንጂ ከመንግስት ጋራ እኛ አንድ ፓክት ሶርት ኦፍ መፍጠርን የሚያመለክት ጉዳይ አይደለም። እና በዚህ መሰረት ትክክል ነው። በተለይ በቅርቡ እንግሊዝ ሀገር ተሹመው የመጡት ባለሙሉ ስልጣን አምባሳደር ተፈሪ መለሰ እዚህ ኪኖት ስፒች እንዲያደርጉና በተለይም ደግሞ ከህዝቡ ጋራ የመተዋወቂያ የመክፈቻ ንግግር እንዲያደርጉና በዩናይትድ ኪንግደም ከሚገኘው ማህበረሰብ ጋራ የመተዋወቂያ አጋጣሚ እንዲሆንላቸውም
በማለት ነው ያንን ግብዣ ያደረግነው። የሰላም ሚኒስትሩ አንዛ ከዛም በተጨማሪ ሌሎችም እንግዶች አሉ። ፕሮፌሰር አበባው ስለ ኢትዮጵያ ታሪክና ኢትዮጵያ በምን አይነት ሁኔታ በህዝቦቿ የጋራ አብሮ መኖር የተመሰረተች እና እዚህ የደረሰች አገር መሆኗን የሚያመለክት፣ ሌሎቹም ከተለያዩ የአውሮፓ ከተሞች የሚገኙ ተጠሪዎች ስለ አገራቸው የሚሰማቸውን ነገር እና ምን ለማድረግ ዝግጁ መሆናቸውን ቃላቸውን የሚያሰሙበት ሰልፍ ነው ይሄ ሰልፍ የሚሆነው።
ፕሮፌሰር አበባ አያሌውን ማለት ነው።
ፕሮፌሰር አበባ አያሌው በኢትዮጵያ የሚገኙ የታሪክ ተመራማሪ ናቸው።
ሚኒስትሯ ከአዲስ አበባ ነው ይህንን ተሳትፎ የሚያደርጉት?
ሚኒስትሯ ከአዲስ አበባ ነው ተሳትፎ የሚያደርጉት። ባይ ዘ ወይ እኔ ከአንተ ጋር እየተነጋገርኩ ባለሁበት ጊዜ እሳቸውም ቱ ቢ ኮንፈርምድ ወይንም በሚረጋገጥ ግብዣ ነው እንጂ በእርግጠኝነት አልነበረም። እስካሁንም ባለን መረጃ ምናልባት መልእክታቸው ይደርሰን እንደሆን ነው እንጂ የእሳቸው እዚህ ራሌ ላይ መገኘት አይ ቲንክ በስራ መጣበብ ምክንያት የተሳካ አልመሰለንም። ነገር ግን መልእክታቸውን ይደርሳል ብለን ተስፋ እናደርጋለን።
እንግዲህ በሰሞኑም ዝግጅታችን እንዴት እንደተከናወነ የዛሬው ፕሮግራማችሁ መለስ ብለን እንቃኛለን። ሚኒስትሯም ተገኝተው ከሆነና ሌሎችም እንቅስቃሴዎቻችሁን የት የት ነው ለመሆኑ የእናንተ አስተባባሪዎች ያሉት?
በአውሮፓ የእኛ አስተባባሪዎች ያሉት በተለያዩ ከተሞች ነው። በስዊድን፣ በኖርዌይ፣ በፈረንሳይ፣ በስዊስ፣ በሉክዘምበርግ ጄኔቫ ስዊስ ብያለው፣ በእስራኤል፣ ከአፍሪካ ደግሞ በደቡብ አፍሪካ የሚገኙ ተጠሪዎች ያሏቸው የሚገኙበት ስብሰባ ነው የሚሆነው። ምናልባት ሌሎች ዘንግቼ ያልጠራዋቸው ከተሞች ወይንም ሀገሮች ካሉ ይቅርታ ጠይቃለሁ።
ቅድም ስለ መስከረም 25 ሲያነሱ ያለውን መንግስት ህጋዊነት አስመልክቶ ንግግሮች ወይም ጭቅጭቆች እየተነሱ እንደሆነ ይታወቃል። በተለይ ደግሞ ከትግራይ ክልል ጋር ያለውን ሁኔታ ያስታውሱታል። ክልሉ በራሱ ምርጫ አካሂዷል፣ በፌዴራል መንግስት ደረጃ ደግሞ ተቀባይነት የሌለው ነው ይላል። የትግራይ ክልል መንግስት ከፌዴራሉ መንግስት ጋር አልገናኝም ይላል። ፌዴራሉ መንግስትም ተመሳሳይ ምላሽ ሰጥቷል። ይህን እንዴት ነው የምትመለከቱት እናንተ? በዚህ ስብሰባ ስላይ ታነሱታላችሁ ወይ እንዲህ አይነቱ ነገር?
በእውነት እኛ የዚህ ፖለቲካል ኮንትሮቨርሲ ወይንም ጭቅጭቅ ውስጥ እንትን ለማለት ያለመ ሰልፍ አይደለም ሰልፋችን። ነገር ግን በጥቅሉ የእኛ አቋም ምንድን ነው? የክልልና የፌዴራል መንግስቱን ግንኙነት በተመለከተ አግባብ ባለውና ህጋዊ በሆነ መንገድ በህዝብ ተወካዮች ምክር ቤት የመንግስትን ስልጣን ለማራዘም የተወሰነ ውሳኔ አለ። በዛ ውሳኔ ላይ ደግሞ የትግራይ ክልል ተወካዮችም ሁሉ ተገኝተውበት የተወሰነ ነው። አንድ ውሳኔ ለአንተ ስለማይስማማህ ብቻ እኔ ይህንን ነገር አልቀበልም ብለህ ሌላ አይነት ነገር በተለይ አገርና በአገር ደህንነትን በተመለከተ ታላቅ ጉዳይ ላይ እንደዚህ አይነት አቋም መታየቱ በጣም አሳስቦናል እና አሳዝቦናል። ሆፕፉሊ ይሄ ጤናማ በሆነ መንገድ የሚፈታ ነው የሚል ተስፋ አለን። ውጥረቱ መኖሩ ማንንም ህዝብ የሚጠቅም ነገር አይደለም። የኢትዮጵያ ህዝብ በቂ መከራና በቂ ችግር አይቷል እና ይሄ ነገር በተቻለ መጠን በሰላማዊ መንገድ ተፈቶ አገር ወደ ሰላማዊ የዴሞክራሲያዊ ሽግግር የምትገባበትን መንገድ ማመቻቸት ሁሉም ማንም ኃላፊነት የሚሰማው ኢትዮጵያዊ ሁሉ ማድረግ ያለበት ነገር ነው። እንግዲህ በህግ አግባብ መሰረት መደረግ ያለባቸውን ነገር መንግስትም ማድረግ ይኖርበታል። ሌሎቹም የክልል ባለስልጣኖች ኃላፊነት በሚሰማቸው መንገድ መንቀሳቀስ እንደሚኖርባቸው ነው የምናሳስበው።
እናንተ አስተባባሪዎቹ አሁን ላለው ፌዴራል መንግስት እውቅና እና ድጋፍ ትሰጣላችሁ?
ኦፍኮርስ እኛ ያለው የፌዴራል መንግስት እኮ ባለው በአገሪቱ የፖለቲካ አወቃቀር መሰረት ስልጣኑን ይዞ የተቀመጠ በዚህም አሁን ኮቪድ-19 ከመጣ ወዲህ ባለው ኢመርጀንሲ ወይም አስቸኳይ ጊዜ ሁኔታ ለስልጣኑ አትንክ ለአንድ አመት ነው ከዛም ባለፈ ጊዜ የተራዘመ መሆኑን የህዝብ ተወካዮች ምክር ቤት ያጸደቀው ነው እና ስለዚህ ያንን እኛ ኮሽን የምናደርገው ነገር አይደለም።
ጥያቄ ውስጥ አታስገቡትም?
እዛ እኛ ጥያቄ ውስጥ የምናስገባ ጉዳይ አይደለም። በተለይ አሁን እንዳውም ኢትዮጵያ ውስጥ ትልቁ ጥያቄ መሆን ያለበት በጋራ መግባባት አገሪቱ ውስጥ ሰላምና ደህንነት እንዴት ይሰፍናል፣ አገሪቱ ወደ ሰላማዊ ሽግግር እንዴት ትራመዳለች፣ አገሪቱ ከገጠማት የኮቪድም ይሁን ታሪካዊ የሆኑ የራሷ የደህንነትና ሌሎች ችግሮች እንዴት ትላቀቃለች የሚባለው ትልቁ ጉዳይ ላይ አተኩሮ መሰራት ያለበት ጉዳይ ነው እንጂ እኔ አሸንፋለሁ ወይም ያሸንፋለሁ አይነት ትንቅ ውስጥ የሚገባበት ጊዜ እንዳልሆነ ነው እኛ የምንመለከተው።
አቶ ዘላለም ተሰማ የለንደኑ የኢንተርኔት ላይ ሰልፍ አስተባባሪ ወይም ከአስተባባሪዎቹ አንዱ፣ በጣም አድርጌ አመሰግናለሁ ለጊዜው። ጥረታችሁና ዝግጅታችሁ የተሳካ እንዲሆን እመኛለሁ። ተመልሰን ደግሞ የስብሰባችሁን የሰልፋችሁን ውጤት እንደዚሁ እናያለን። ለዛሬ ለሰጡኝ ጊዜ እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ።
እኔም በጣም አመሰግናለሁ ሰሎሞን ቸርግጠመን።
ወደ ጀርመን እንዝለቅ። በሌላ በኩል ደግሞ ኢትዮጵያ ውስጥ ተደርጓል ያሉትን ሃይማኖታዊና የጎሳ ማንነት የለየ ጥቃት የተቃወሙ ኢትዮጵያውያንና ትውልደ ኢትዮጵያ ዛሬ ጀርመን ውስጥ በአደባባይና በኢንተርኔት ሰልፍ ወጥተዋል። ከአስተባባሪዎቹ አንዱን አግኝቼ አነጋግሬያለሁ።
እኔ የምገኘው በጀርመን ሀገር ነው። ስሜ ስዩም ሀብተማርያም ነው። የኢትዮጵያ ሰብአዊ መብት ኮሚቴ በጀርመን ሰብሳቢ ነው። ዛሬ ይህንን ዝግጅት ያዘጋጀ ነው በየጊዜው በተለያዩ ጊዜዎች ኢትዮጵያ ውስጥ እየተካሄደ ያለውን ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ክርስቲያኖች ላይ እንደዚሁም በአማራው ላይ፣ በጉራጌዎች፣ በትግሬዎች፣ በሌሎቹም ላይ በዚህ ሃይማኖት ተከታዮች ላይ በሆኑት ይካሄድ የነበረውን ጄኖሳይድ ለማውገዝ በተደጋጋሚ ለዓለሙ ህብረተሰብ ለማሳወቅ እንደወጣን ሁሉ እነኚህም ነገሮች ያለማቋረጥ ከቅርብ ጊዜ ድረስ እየተደጋገሙ ስለሆነ ይህንንም ነገር በድጋሚ ዓለም እንዲመዘገበውና ለማስቆም ለፓብሊሲቲ ነው ይህንን ሰልፍ ዛሬ ያዘጋጀ ነው።
አደባባይ ላይ ነው የምትሰለፉት?
አደባባይ ላይ የምትሰለፍ ነው። አዎ፣ በፍራንክፈርት ከተማ በታወቀው በዮሐን ወልፍጋንግ ጎተ የጀርመኑ ጸሐፊ፣ በእሱ አደባባይ ላይ ነው በፍራንክፈርት ከተማ ዛሬ የተሰበሰበው።
ኮቪድ-19 አውሮፓ ውስጥ ያለው ሁኔታ እንቅፋት አይሆንባችሁም?
እሱንም በተመለከተ ነው። ለምሳሌ የኮቪድን ህግ አክብረን ነው የምንሰበሰበው። ሰዎች ቀንሰን፣ ተራርቀን፣ ራሳችንን መጠበቂያ አድርገን እንደዚህ አይነት ነገሮች በሚጠሩበት ጊዜ የምንገባቸው ግዴታዎች አሉ። ያን አሟልተን የተገኘ ነው። ከዛን ደግሞ በተጨማሪ አብዛኛውን ሰልፉን ኦንላይን ነው ያስተላለፍ ነው።
በኢንተርኔት?
በኢንተርኔት። አዎ።
አቶ ስዩም፣ እንዲህ አይነት ጥያቄ ከዚህ ቀደም በተደጋጋሚ ተነስቷል በተለያዩ አካላት፣ በእናንተም ጭምር እርስዎንም አቶ ስዩምን ጨምሮ በአሜሪካ ድምፅ ሁሉ አነጋግረናችሁ ስታነሱ ቆይታችኋል። እንዲህ አይነት ጥያቄዎችን ምንድን ነው የሚለየው የዛሬውን ከሌሎቹ?
የዛሬውን ምንም የሚለየው ነገር የለም። ይሄ የዘር ማጥፋት ጄኖሳይድ እየተደጋገመ እየመጣ ነው። የኢትዮጵያ አዲስ ዓመት ከመጀመሩ ጥቂት ቀናቶች ራሱ ጀምሮ በመተከል አካባቢ የተካሄዱት እነዚህ ሁሉ ፎቶግራፎች ናቸው የሚደርሱን እና ከአሁን በፊት በሻሸመኔ ላይ በደረሰው እልቂት ይቆማል እያልን በምንጠብቅበት ጊዜ ይሄ ነገር ያለማቋረጥ እየተደጋገመን ሄደው። በተጨማሪ ደግሞ የሻሸመኔን እልቂት በተመለከተ ሻሸመኔ ላይ የተካሄደውን ጭፍጨፋ፣ ዘር ማጥፋት በተመለከተ ከንቲባው ፍርድ ቤት ቀርበው ለክልሉ አስተዳዳሪ ለአቶ ሽመልስ ህዝቡ ሊጠፋ ከተማው ሊቃጠል እንደሆነ እርዳታ በሚጠይቁበት ጊዜ አርፈተኛ የሚባለውን መልስ እንደተሰጣቸው ፍርድ ቤት ቆመው ስለተናገሩ አሁንም ይሄ ነገር የመንግስት አካሎች እውቅና ያለበት ጄኖሳይድ ስለሆነ ዝም ብለን ልንቶ የምንችለው ነገር አይደለም። ሰው እየሞተ ነው ያለው። ሰሞኑንም ራሱ ሰው እየሞተ ስላለ ይሄንን እኛ በክረን ለዓለም ካላሳወቅን በስተቀር ከፍተኛ ስጋት አለን እንደሚቀጥል። ለዚህ ነው ይሄንን ያደረግነው።
በትናንትናው ምሽት የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ክንፍ መሪ የሆኑት ካረን ባስ ያወጡት ደብዳቤ ነበረ። የውሳኔ ሀሳብ ማለት ይቻላል የኢትዮጵያን ሁኔታ አስመልክቶና እንዴት ተገነዘቡት የካረን ባስን እና ከእሳቸው ጋር ያሉ እንደራሴዎችን ሀሳብ?
ወይ በዝርዝር እስካሁን ድረስ አላየሁትም፣ ግን የኢትዮጵያ ሁኔታ እንደሚታየው ከዚህም ከአውሮፓም ማጣቀስ እችላለሁ። አውሮፓ ውስጥም ጀርመን ውስጥም ፖለቲከኞች እያንገራገሩ ነው ያሉት። ይሄንን ኢትዮጵያ ውስጥ የሚካሄደውን ዘር ማጥፋት እንደው በትክክሉ እንኳን ለመግለጽ ጋዜጦች አሁን ይሄንን ራሱ እያስተጋቡት ነው ያሉት። እየተፈጸመ ያለውን ነገር እልባት እስካላገኘ ድረስ፣ የሰብአዊ መብቶች እስከተጣሱ ድረስ፣ ሰዎች ያለ ፍትህ እስከታሰሩ ድረስ፣ በዚህም በአውሮፓም ቢሆን የህዝብ ተወካዮች እንደዚህ አይነት ጠንከር ያለ እርምጃ መውሰዳቸው የማይቀር ነው። በትብብሮች ላይ ማዕቀብ እስከማድረግበት። ምክንያቱም እዚህ ከቀረጥ የሚሰበሰብ ገንዘብ ተጠያቂነት አለባቸው። እዚህ ያሉ መንግስታት ዝም ብለው መወሰን ወይም ዝም ብለው ማድረግ አይናቸውን ጨፍነው መሄድ አይችሉም። ዋናው ነገር የሰብአዊ መብቶች መከበር፣ የዜጎች የህይወት ዋስትና ማግኘት፣ የህግ የበላይነት፣ እነዚህ በጣም ቁልፎች ናቸው ለዲሞክራሲ መስፈን ለአንድ ሀገር እና እነሱም ቢሆኑ እዚህም አውሮፓም ቢሆን እንደዚህ አይነት እርምጃዎች ጠበቅ ብለው መቀጠላቸው ማይቀር ነው።
ለመሆኑ አቶ ስዩም ተጠያቂ የምታደርጉት አካል አለ? በግልጽ የምትጠሩት ያደረጋችሁት ምርምር፣ ክትትል ለእንደዚህ አይነቱ ሁኔታ ኢትዮጵያ ውስጥ ለሚታየው?
አዎ፣ እነዚህ ተጠያቂ አካላት በደንብ የተመዘገቡ ናቸው። ጽንፈኛ ኃይሎች፣ ቡድኖች እና ግለሰቦች ናቸው። እነዚህ በደንብ የታወቁ ናቸው። ከዚህ በተጨማሪ ደግሞ በመንግስት መዋቅር ውስጥ ያሉ የመንግስት ባለስልጣኖች፣ እንዲሁም ደግሞ መጨረሻ ላይ ዛሬም በሰልፋችን ላይ ግልጽ አድርገነዋል፣ የአቶ ሽመልስ ኬዝ አንዱ ነው። ጥላቻ ቅስቀሳ ከመንግስት አካላቶች ነው የሚሄደው። እንዲሁም ደግሞ ሻሸመኔ ስትቃጠል ምንም እርምጃ አለማውሰድ፣ ይሄ እንግዲህ ፍርድ ቤት ላይ የሻሸመኔው ከንቲባ የተናገሩትን እንደ ማስረጃ ነው የምንቀጥረው። ይሄ ነገር አልተካሄደም እንኳን ቢባል የቴሌፎን ዳታቸውን ማመሳከር ማስተባበርና ማግኘት ይቻላል። ይሄም አልተደረገም። መንግስትም በግልጽ ይሄን ነገር ጄኖሳይድ መሆኑን አላወቀም እና መጨረሻ ላይ ዞሮ ዞሮ ጠቅላይ ሚኒስትር አብይ አህመድ ተጠያቂ የሚሆኑበት ሁኔታ ነው ያለው። ምክንያቱም ይሄ እንግዲህ ፐርሰናል ጠቅላይ ሚኒስትሩን ለማጥቃት የመጥላት የመውደድ ወይም ደግሞ የፓርቲ አጀንዳ ሳይሆን አንድ ያንን አገር የሚመራ መንግስት ከዛም ብሎ ደግሞ በከፍተኛ አካል ላይ የሚቀመጡ አመራሮች ለነዚህ ነገሮች ትክክለኛውን ምላሽ መስጠት ካልቻሉ ሰዎችን ማሰር ብቻ አይደለም፣ ለዚህ ነገር ተጠያቂ የሚሆኑትን ባለስልጣኖችን አቅፈው አብሮ እየተጓዙ እስከሆነ ድረስ የጥላቻ ነገሮች እስካላቆሙ ድረስ መንግስትም ከተጠያቂነት ብሎም ጠቅላይ ሚኒስትር አብይ አህመድም ፐርሰናሊ ከተጠያቂነት አመልጡ። ይህንንም በሰልፋችን ላይ ግልጽ አድርገነዋል።
ዛሬ ለንደን ላይ ኢንተርኔት ላይ ውይይት ወይም ሰልፍ ይካሄዳል። እነሱ እንደገለጹት እየተቀናጀ ነው። ከእናንተ እንቅስቃሴ ጋር ይሄ ግንኙነት አላችሁ ከእነሱ ጋር?
አይ እኛ ምንም ግንኙነት የለንም። እኛ ይህንን ሰልፍ ያዘጋጀ ነው ለሰብአዊነት በመወገን ከማንኛውም የፖለቲካ ቡድን ወይም የፓርቲ ወይም ዝም ብሎ መንግስትን የመደገፍ የመቃወም ሳይሆን ጀስት ዋን ቱ ዋን ኢትዮጵያ ውስጥ ያለውን የሰብአዊ መብት ረገጣ እየቀጠለ ያለውን ኦንጎይንግ ጄኖሳይድ መቆም እንዳለበት ለህሊናችን ወግነን ነው በዛሬው ቀን እዚህ ሰልፍ ላይ የወጣ ነው።
ምን ያህል ሰው ተገኘ ለመሆኑ በሰልፋችሁ ላይ? እንደው በግምት በአካልም በኢንተርኔትም ምናልባት የተሳተፈ ካለ?
በኢንተርኔት እስካሁን ድረስ ከ7000 ሰዎች በላይ ነው የተገኙት ይከታተሉ የነበሩት። በአካል ደግሞ የኮሮና ሪስትሪክሽን ስላለ አነስት ያለ ሰው ነው የተገኘው እና አብዛኛውን ወደ ኔት ነው ያዘው ነው። እስካሁን 7000 ሰው ነበር ይከታተል የነበረው። ይህንን እየጨመረም ነው ቁጥሩ።
አቤቱታችሁን የምታቀርቡ